Radio Station. Radio.
አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን ደምሰምታችኋል ያን የተለመደውን የዘውትር ያክብሮት ሰላምታችንን ያስቀደምን የዛሬ የሚያዝያ 6 ቀን 2011 ዓመተ ምህረት ወይንም የኤፕሪል 14 2019 ክንብራችንን ይዘን ቀርበናል። ወደ እለቱ ስርጭታችን سنመለስ ደግሞ በቅድሚያ በየ15 ቀኑ እየተስጋጀ የሚቀርበው ከታሪክ ማህደር ይስተናገዳል። ለከምሽቱ 12 ሰዓት ጀምሮ ሰፊ የጥያቄና መልስ ጊዜ ይኖረናል። እንግዳችንን ወደ ኋላ ላይ እናስተዋውቃለን። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
ኢትዮጵያዊነቴን ቀደም ካጥንቴ ከልቤ አጣውት ግጠማላኝ ግጠማላኝ ወገን ሲለካ ሀገር ሲጠፋኝ ግጠማለው ወልተነሳ ፋኖ ያማረው ለፍተኛ ነጋቅለጣለው ያንን ጓደኛ አፈር ሳይጫነኝ ሳልን ተላስክንደን አሳልፈን ሰጥም ወልቃይት ተገደን የኛለን እያሉ በተወለንበት እያለን በሕይወት ማነው የማዝበት ክብርን ከወገነ አስፈልጮ ብገኝ የቴዎድሮስ አጥንት የነበላይ አጥንት የንጉሥ ሚካኤል የመልክ አጥንት እሾውን አይውጋኝ እንኑራን እንጂ ስለ ኢትዮጵያ ብረን ያቆምናትኛ ነን ስጋ ደም ገብረን ባይና ሳያይ ጋይን ሳስወጣ ጋለንት ይነሳ ይደልጋፋት ጠላቱን ያጠፋት የኢትዮጵያን የነካ ኃይልን የነካ ሕዝብን የነካ ኃይልን የነካ ግጠማለኝ ለአንቺ ግጠማለኝ ሀየ ጨርሶ ከመላሴ ላይ ተነክሶ ስምሽ ካፈይ ጠፋም ጨርሶ ከመላሴ ላይ ተነክሶ
ታሪክ ማህደር አድማጮቻችን እንደምን ሰነበታችሁ ማለት የተለመደ ሰላምታችንን በትህትና እናቀርባለን። በዚህ ምሽትም የዚህ ክፍለ ጊዜ አባ ገሰጥ ራስ አበባ አረጋይ ማህበራ ጀምበሬ ዶክተር በ1996 ዓመተ ምህረት የተደረሰ መጽሐፍ ምዕራፍ 6 ተውርደት ሞት ክፍል 2 ይዘንላችሁ ቀርበናል። በዚያ አጋጣሚም በጽሑፉ ውስጥ የምንጠቅሳቸው የዓመት አቆጣጠር ኢትዮጵያን የዘመን አቆጣጠር የሚከተሉ መሆናቸውን በዚሁ አጋጣሚ እንገልጻለን። አባ ገስጥ በአበራ ጀንበሬ ተውርደት ሞት ምዕራፍ 6 ክፍል 2 እና የዚህ ምዕራፍ መጨረሻ። በአባ ገስጥ የጦር ሰፈር የካቲት ልቂት በዛው ሰሞን ተሰማ። በካቲት 20 ቀን 1929 ዓመተ ምህረት በአዲስ አበባ ማዘጋጃ ቤት በርስት ክፍል ይሰራ የነበረ አንድ ወጣት እርሳቸው ታሉበት ሲደርስ ነበር ሁኔታው በይበልጥ የታወቀው። ጌታዬን ተወዴት ነው የመጣኸው? የመጣህበትስ ምክንያት ምንድነው? ሲሉ ጠየቁት። አባ ገስጥ ተመራማሪ የአራዳ ዘበኛ መሆናቸውን አመለካከታቸው እየነገረባቸው፣ የመጣሁት ከአዲስ አበባ ነው። የመጣህበትም ምክንያት ለሀገሬ ተቆርቁሬ ተባልንጃሪያዬ ታብርሃም ደቦጭ ጋር በመሆን በግራዚያኒ ላይ ቦምብ በመጣላችን ስለምንፈለግ አምልጬ ነው። የእርሶን በዚህ አካባቢ መኖርና ለሀገሮም መስራቶን ስለማውቅ በእርሶ ስር በአርበኝነት ለማገልገል ነው ወደዚህ የመጣሁት ብሎ መልስ ሰጠ ወጣቱ። ለዚህ ላልከው የሚያስረዳ ምልክት ምን አለህ? ብለው ጠየቁት። ትክ ብለው እየተመለከቱት የአዲስ አበባ መሸበርና የግራዚያኒ መቁሰል ነው ማስረጃው አላቸው ቆምጠጥ ብሎ። ይህንንስ አስቀድሜም ሰምቼዋለሁ። የዚህ ሰራተኛ አንተ መሆንክን የሚያስረዳ ነገር ነው የጠየቅኩህ ሲሉ በጥያቄ አጣደፉት። እኔና አብርሃ ደቦጭ ይህን ለመስራታችን አሁን የማስረዳበት ይቸግረኛል። ነገር ግን ነገሩን ቢመረምሩት የሚያስረዳ ነገር አያጡም አለ አሰባ አድርጎ። የሚያስረዳ ነገር አያጡም ላልኩትም አደጋውን ተመጣላችን በፊት ዓላማችንን ለደጃዝማች ወልደ አማኑኤል፣ ለቀኛዝማች ወልደ ዮሐንስ ወልደ አብና ለበጅሮንድ ለጥይበሉ ገብሬ ገልጸንላቸው ስለነበር እነዚህን ሰዎች ቢጠይቁ እውነቱን ያገኙታል አላቸው። ተጠራጣሪውን ያራዳ ዘበኛ ለማሳመን በማከለም ይህንኑ ሥራ ለመስራት በወሰንበት ጊዜ ሥራ ሰርተን ለመሞት ቆርጠን ስለነበረ ሐሳባችንና አደጋውን የጣልነው እኛ መሆናችን እንዲታወቅ በማለት ፎቶግራፍ ተነስተን የሥራችንን አኳኋን ጽፈን በፖስታ ደፍነን ለልጅ አጊያና ብሩ የሰጠን ስለሆነ እሱም ቢጠየቅ ሁለተኛ ማስረጃ ይሆናል። በተጨማሪም የጣሊያን መንግሥት ኢትዮጵያን ተያዘ በኋላ ባልንጀራዬ አብርሃ ደቦጭ ወይዘሮ ታደለች እስጢፋኖስን አግብቶ ነበርና ይህንኑ ሥራ ለመሥራት ባሰብን ጊዜ እሷን እንዳያጉላሏት በማለት የካቲት 8 ቀን ተዘመዶቿ ለመቀላቀል ደብረ ሊባኖስ ድረስ ወስዶ ተዘመዶቿ አገናኝቷት ተመልሷል። ይህንንም ቢጠይቁ ሦስተኛ ማስረጃ ይሆናል እያለ ለማስረዳት ሞከረ። እውነት ይህንን ሥራ ሰርተ ተሆነ በሥራህ ተሁላችንም የበለጥክ ነህ። ይህ የተናገርከው ነገር ሁሉ ሐሰት ሆኖ ቢገኝ ግን ወዮልህ፣ በአታላይነት ትቀጣለህ። ነገሩን ደህና አድርገን እስትናጣራ ተኛ ጋር ቆይ አሉት። አሁንም ጥርጣሬያቸው ተህሊናቸው ሳይወጣ በአምስተኛው ቀን በጅሮንድ ለጥይበሉ ገብሬ ወደ ትውልድ ስፍራቸው ወደ መንዝ ሲጓዙ በአጋጣሚ አባ ገስጥ ታሉበት ስፍራ ደረሱ። አባ ገስጥ ስላመጣጣቸው ሲጠይቋቸው በየካቲት 12 ቀን ተደረሰው እልቂት ለመሸሽ መሆኑን አስታወቁ። ወንድሜ ይህ አደጋ በምን ምክንያት የተደረገ ይመስልሃል? ብለው አባ ገስጥ ጠየቋቸው። አደጋው የተጣለበትን ትክክለኛ ምክንያት አላውቅም። ለክብረ በዓል ተብሎ ተጠርተን ቤተ መንግሥት ገባን። ስፍራው ላይኛው ግቢ አዲስ የተሠራው ተትልቁ ቤት ውስጥ ነበር። ፈረንጅም የኢትዮጵያ መኳንንትም እንደ ተሰበሰበ ግራዚያኒ ለንግግር ሲነሳ ቦምብ ተጣለ። ከዚህ በኋላ ሽብር ሆነ። እኔም ሸሽቼ ነው ያመለጥኩት ብለው መለሱ በጅሮን ለጥይበሉ ይሁንና አስቀድሞ ስለሁኔታው ያነጋገራችሁ ሰው ነበር ብለው የማውጣታ ጥያቄ ያቀርቡላችሁ አባገስጥ የካቲት 11 ቀን እኔና ጓደኞቼ አብረን ተቀምጠን ሳለን አብርሃ ደቦጭ የሚባለው ታንድ ባልጀራው ጋር መጥቶ ብርቱ የምንነግራችሁ ነገር አለ ነገሩን ለማንም እንዳትናገሩብን አለን እኛም እሺ ንገረናል ነው እሱም ነገሩን እንዲህ ብሎ ጀመረ ነገ ወደ ጥሪው ስፍራ እንዳትሄዱ ምናልባት ለሀገር ተቆርቋሪ የሆነ ሰው አደጋ ቢጥል የሚደርሰው አይታወቅምና ደግሞ የጠሯችሁ ለምን እንደሆነ አይታወቅም እኛም አብርሃም ደቦጭ አስቀድሞ በጣሊያ ሌጋሲዮን በታማኝነት ይሰራ እንደነበረ ስለምናውቅ የጣሊያ ሰላዮች ሆናሉ ማለት ያሉትን ሳንቀበላቸው ቀረን እንዲያውም ሁለተኛ እንዲህ ያለ ነገር እንዳትንገሩን ስላላቸው ተነስተው ሄዱ በማግስቱ በተጠራንበት ሰዓት ወደ ላይኛው ግቢ ስንገባ አብርሃ ደቦጭና ባልንጀራው ሁለቱም ካባ ለብሰው አንድነት ሲገቡ አየናቸው ባልንጀራውን ባየው መልኩን እለየዋለሁ ስሙን ግን አላውቀው ብለው ሁኔታውን ዘርዝረው ተናገሩ ሞገስ አስቀደሙን ጥሩት ብለው አዘዙ አባገስጥ አስቀርበው ሲያሳያቸው ታብርሃ ደቦጭ ጋር መጥቶ ያየሁት ይህ ሰው ነው አሉ በጅሮን ለጥይበሉ በርግጠኝነት በዚህም የሞገስ ሙያና እውነተኛነቱ ተመሰከረለት ለጁ ጠበንጃ ለመጓጓዣም በቅሎ ተሰጠው ነገር ግን ብዙም ሳይቆይ ሞገስ መበሳጨትና መጨነቅ ስለጀመረ ምን ነው ምን ሆነሃል ሲሉ ጠየቁት አብረውት ያሉት አርበኞች በሁኔታው ግራ ተጋብተው የጓደኛዬን የአብርሃ ደቦጭን ወሬ ስላጣሁ የመንፈስ እርጋታ አጥቻለሁ ሞቶ ቢሆን ነው እንጂ በደህናው እዚህ ሳይመጣ እስተዚህ አይቆይም እሱ ተሞተ በገዛ እጄ ሕይወቴን አጠፋለሁ ተሱ የተለየ ሕይወት መኖር አልሻም አለ አላማቸው አንድ ሕይወታቸው የተሳሰረ በመሆኑ አርበኞቹ የምድር የሰማዩን ቢቀጣ ቢቀባጥሩለትም ይህን ሰው ተጭንቀቱ ሊያላቀቁት አልቻሉም አብርሃ ደቦጭ ተጠላት ክትትል አምልጦ ታዲስ አበባ ከተማ እንዲወጣ ይሄደው ሚስቱ ወደምትገኝ እንደወጣ ይሄደው ሚስቱ ወደምትገኝበት ወደ ደብረ ሊባኖስ ነበር በናፍቆት ተጠብቀው የነበረችው ባለቤቱን እንዳገኛት በጣሊያን ሹማምንት ላይ አደጋ ስለጣልኩ እኔን ሊፈልጉ ወጥተው እንዳያገኙሽ ጠንክረሽ ወደ ሌላ ስፍራ ሽሺ ብሎ አስተነቀቃት ባለቤቱ ወይዘሮ ታደለች ይህን ስትሰማ የአባቷን መርዶ የሰማች ያህል ተነገጠች ክው ብላም ቀረች ሁኔታውን በመመልከት ሐሳብ ገብቶት ባላምባራ ሳበብ አረጋ ይወዳሉበት እጄ ተርሳቸው ተባልጀሬ ተሞገስ አስገዶም ጋር ተገናኝቼ በአርበኝነት ለሀገሬ ነጻነት እዋጋለሁ አላት ተከሻውን እየደባበሰ በማባበል ለማረጋጋትም ለጥቂት ቀናት አብሯት ውሎ አደረ በመሄጃው ቀን ምን ያጋጥም ይሆን ስትል ምርር ብላ ለቀሰች በኋላ ታታለኝም በለማለት ይዟት እንዲሄድ ተማጸነችው ተሚወዱት መለየት የቱን ያህል ከባድ መሆኑ ለእኔም የሚሰማ ቢሆንም ለሀገር ፍቅር ስሜት በሀገር የሆነኛ ጠላቶች ላይ አደጋ ጥዬ እዚህ ዝም ብዬ መቀመጥ ስለማልችል ይልቁንም ታርበኞች ጋር ተቀላቅዬ የበለጠ የተጋድሎ ሥራ መሥራት ስለሚገባ መሄድ አለብኝ አንቺም እዚሁ ነሽ በጸሎት እርዥኝ እንጂ አብረሽ መሄድስ አያስፈልግም አላት የአምላክ ፈቃዱ ተሆነ ታገራችን ነጻነት በኋላ እንገናኛለን ሰላማዊ ኑሮም አብረን እንኖራለን ልጆችም ወልደን አብረን እናሳድጋለን መንፈሰ ብርቱ የነበርሽቱ ሴት ለሀገር ጉዳይ በምሰማራበት ጊዜ እያለቀስሽ ልቤን ልታባቢው አይገባም አላት እንደ መቆጣትም እንደ ማባበልም እያደረገ ታንተ ተለይቼንስ ምን ደስታ ይኖረኛል ባያድለኝ ነው እንጂ መች ታንተ መለያይ ጊዜ ነበር ብላው እንባዋን ረጨች። የሱም አይን እንባ እያመነጨ ሳጋ እየተናነቀው ሲመቸኝ ሹልክ ብዬ እየመጣሁ ጠይቅሻለሁ፣ አንቺነትሽን ሁኚ አደራሽን አላት። ለመሰናባባት ሲጠጋትም ልጥፍ ስላለችበት ተቃቅፈው በሰቀቀን ተሳሳሙ። በመጨረሻም ተሰናበታትና በዞር ዋራ መንገድ አባገስጥ ወደሚገኙበት ሄደ። ስለሀገራቸው ተቆርቁረው እንደዚህ ያለ ታላቅ ጀብዱ ሰርተው የመጡት እነዚህን ሁለቱን ወጣቶች በደህና ጠብቆ ተኛ ጋር በማገኘናኘቱ እግዚአብሔር ክብር ምስጋና ይገባዋል አሉ አባገስጥ አብርሃም ደቦጭን ሲቀበሉት። ተሰላምታ መለዋወጥ በኋላ አረ ለመሆኑ አደጋ ስትጥሉ ተማን ጋር መክራችሁ ነው? ይህን ለማድረግስ ያሳሰባችሁ ምንድን ነው? ብለው ጠየቁ አባገስጥ። ተነፋፍቀው የተገናኙትን ሁለቱን ወጣቶች በየተራ እየተመለከቱ ያሳሰበን የሀገር ፍቅር ነው። አንድ ቀን ሲኒማ ቤት ገብተን የነጮችን አከባበርና የጥቁሮችን ውርደት ተመለከትን። ጥቁር ምንም ገንዘብ ቢኖረው በክብር ስፍራ መቀመጥ እንደማይችል ባየን ጊዜ ተውርደት ኑሮ ሞት እንደሚሻል በመምረጥ አደጋ ለመጣል ቆረጥን። ይህንንም ስንሰራ ለማንም ምክር አላከፈልንም። ምክሩን አለማከፋላችንም ሥራውን ሳንፈጽም ምስጢሩን አውጥተው ያሲዙናል በማለት ሰክተን ነው። ለእንግሊዝ ለጋሲዮን ወረቀት እንዲሰጥልን በማለት ለልጅ አያና ብሩ ጥቂት ምስጢር አካፍለናል። ለሌላ ሰው ለማንም አልነገርንም በማለት መለሰ አብርሃ ደቦጭ። አባገስጥ ወጣቶቹን አመስግነው ለአብርሃ ደቦጭም እንደ ጓደኛው ለልጁ ጠበንጃና የሚጓጓዝበትም በቅሎ ሰጥተው ሁለቱም ተርሳቸው ሳይለዩ የአርበኝነት ሥራ እንዲሰሩ ፈቀዱላቸው። ለጥቂት ቀናት በመለያየታቸው እጅግ ተነፋፍቀው የነበሩት ሁለቱ ጓደኛሞች ወደ ማረፊያቸው ሄደው ሲጨዋወቱ የካቲት 12 ቀን ስለጣሉት አደጋ አንስተው ማርሻል ግራዚያኒ ቢቆስልም ሕይወቱ በመትረፉ በጣም አዝኛለሁ አለ አብርሃ ቁጭቱ በግንባሩ ላይ እየተነበበበት። የጣልነው አደጋ ዋጋ የሚለካው በሞተው ሰው ብዛት ወይም አይነት ሳይሆን በጠላት ላይ ባሳደረው መደናገጥና ባለሟላ አድርገው የሚገምቱትም ሰው ሳይቀር በአድራጎታቸው አንጀቱ ያረረ ለነጻነቱና ለክብሩ ለመሰዋት ዝግጁ እንደሆነ ኢጣሊያኖች እንዲገነዘቡት በማድረጋችን ስለሆነ መጸጸት የለብህም። የሚያሳዝነውስ በእኛ ዳፋ መከላከያ ሌላቸው ብዙ ኢትዮጵያውያን መጨፍጨፋቸው ነው አለ ሞገስ ተከዝ ብሎ። ኢጣሊያኖች ያልተተነኮላቸውን ሰላማዊውን ሕዝብ በግፍ በመጨፍጨፋቸው በፋሽስታዊ ተግባራቸው ራሳቸውን በዓለም ፊት አጋልጠዋል። አድራጎታቸውም አቅሙ የፈቀደለትን ቆራጥ ሁሉ ታርበኞች ጎራ እንዲቀላቀል አድርጎታል። ያልታሰበ አደጋ መጣላችን ለሀገር ነጻነት አጋዥ ኃይል እንደሚሆን ቅንጣት ታህል ስንኳ ጥርጣሬ የለም። እኔ የምቆጨው በእልቂቱ ሳይሆን ግፈኛው ግራዚያኒ ሳይሞት በመቅረቱ ነው አለ አብርሃ በእግሩ መሬት እየቆረቆረ። ባይሞትም ገለነዋል፣ መንግሥቱንም አናክተናል። ኢትዮጵያውያን ለነጻነታችን ቀናይ መሆናችንን በሥራ አስመስክረናል። ስለዚህ በእሷ ለመሞት መቆጨት የለብህም አለ ሞገስ በድጋሚ። እንዲህ እያሉ ሲወያዩ ቆይተው ቁጭቱ በረድ ሲልለት አደጋውን የጣልነው እኛ መሆናችንን አውቀው ኢጣሊያኖች በብርቱ እየተከታተሉን ነው። እንደማይምሩን ስለተረዳሁ እንዳይዙን እንደምንም ብለን ከኢትዮጵያ በመውጣት ተውጭ ሆነን ለሀገራችን መታገል ይሻላል ሲል አብርሃ ለጓደኛው ሐሳብ አቀረበለት። በመሰረተ ሐሳቡ ሁለቱም ቢስማሙም ለጉዟቸው አመቺ ጊዜ ሲያጋጥም ለመቆየት ወሰኑ። በዚህ መካከል አንድ ዘግናኝ ወሬ ተወደ ደብረ ሊባኖስ ተሰማ። የተሰማውም ወሬ በገነተ ልውል ቤተ መንግሥት አደጋ እንደ ተጣለ አብርሃ ወደ ደብረ ሊባኖስ ሄዶ እንደ ነበር ኢጣሊያኖች ታዋሻኪ ሰምተው በመቃብር ቤት በስምንት ቀን ያህል ሲቀመጥ ሳታስተውቁ ከርታችኋል በማለት ካህናቱን ማስጨነቃቸው ነበር። ይባስ ብለውም ለአቡነ ተክለ ሃይማኖት በዓል ግንቦት 12 ቀን 1929 ዓመተ ምህረት ብዙ ካህናትና ምእመናን ተቀጽረ ቤተክርስቲያን እንደ ተሰባሰቡ የደብረ ብርሃኑ አዲስ ገዢ ኮሎኔል ማሌቲ ብዙ ወታደር በካሚዮን ወደ ዜጋ አመል በመላክ ህዝበ ክርስቲያኑን ሲያሳፍር ተዘጠና የሚበልጡ መነኮሳት ተባታችን አንሄድም ብለው በማስጨገራቸው እዛው በጥይት እንዲደበደቡ አደረገ። ቅጽር ግቢውን እየዘለሉ ለማምለጥ የሞከሩትንም በጥይት በየጥሻውና በየገደሉ አስቀረ። ሌሎቹን ወደ ሽንኩርት ኮረብታ ወስዶ ከፊሉን ግንቦት 13 ቀን በመትረጊስ ሲጨፈጭፍ የተቀሩትን ደግሞ ወደ ደብረ ብርሃን ወስዶ በዛው ዕለት በረው በሚባል ስፍራ በመትረጊስ ፈጃቸው። አብርሃም ደቦጭ ይህን መጥፎ ዜና ሲሰማ በየካቲት 12 ቀን አደጋ ምክንያት ያለቁት የኢትዮጵያ ሰማዕታትና የነዚህ መንፈሳውያን አባቶች ህልፈት ለሚቀጥለው የአርበኞች ተጋድሎ ተጨማሪ ኃይል እንደሚሰጥ አያጠራጥርም። ተውርደት ኑሮ ሞት ይሻላል አለ የግንባሩ ስሮች በቁጭት እየተውተረተሩ። በደብረ ሊባኖስ ገዳም የደረሰው እልቂት መሰማት ሁለቱ ወጣቶች አገር ጥለው በቶሎ እንዲሄዱ ገፋፋቸው። መንፈሳቸው ባለማረፉም ወደ ሱዳን ለመሰደድ ቆረጡ። ምክንያቱን በማስረዳት አባ ገስጥን ተሰናብተው ሰኔ 3 ቀን 1929 ዓመተ ምህረት ወደ ጠረፍ ጉዞ ጀመሩ። ተሱዳን ግዛት ለመግባት ጥቂት ሲቀራቸው በተቋሚ ተይዘው በጠላት ጥይት ተደበደቡ። ያው ስራቸው ሲታወስ የሚኖረው የነዚህ ጀግኖች ክቡር ስጋ በአርማጭሆ በረሃ ወደቀ። አውላላ ሜዳ ላይ ወድቆ ግን አልቀረም። ተነጻነተ መመለስ በኋላ በአዲስ አበባ በመንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን በአርበኞችና በስደተኞች መካነ መቃብር በክብር እንዲያርፍ ተደረገ። አድማጮቻችን፣ አባ ገስጥ ራስ አበበ አረጋይ አበራ ጀንበሬ ዶክተር ምዕራፍ 6 በዚህ ይተናቀቃል። የሚቀጥሉትን የምሽት ዝግጅቶች አብራችሁን እንድትከታተሉ እንጋብዛችኋለን። መልካም ምሽት።
ፈስን ባይ አልከረም ግፉ ሁሉም መታረቡ ይህነው ምንም የኔ ፍላጎቴ
አድማጮቻችን በመግባችን ለነገለጽ ነው ቀጣው ስርጭታችን ነው እየተገዘየ ነው እንግዳችን አሁን በቴሌፎን መስመር ከኛ ጋር ናቸው ተናስል እንግዳችን ይስማውታል
አዎ ይስማኛል ሰላም አቶ ተቆላ
የዛሬው እንግዳችን ተናስል እንግዳ ይመላልው የዛሬው እንግዳችን በሶሻል ሚዲያ የነቃ ተሳትፎ ያደርጋሉ በድረገጾች ላይ ለንባብ የሚወጣው ትዝብት የሚለው የማንቂያና አስተያየት መስጫ አምዳቸው ላይ ስለ ሀገራችን የፖድካስት ሶሻል ጉዳዮች ተከታታይ የሆኑ ትችቶችን አስነባሉ። በዛሬው ዕለት እንግዳ አድርገናቸው አቶ አገሪ አዲስ ይባላሉ። ጥናስልይ በድጋሜ
እኔም ጥናስልይ በቅድሚያ ለአንተና ለአንድነት ራዲዮ ባለሟሎች ለስርጭቱ ተባባሪዎችና ተከታታዮች የከበረ ሰላምታዬንና ይህንንም ድል ስለሰጣችሁኝ ምስጋናዬን ላቀርበው እወዳለሁ።
አቶ አግራዲስ የኢትዮጵያ ነት ሬዲዮ እንዳለቀ ለመጠየቅ ባቀርብልዎት ጥያቄ መሰረት በሰዓቱ መገኘቶ በቅድሚያ በአድማጮቻችን በኢትዮጵያ ነት ሬዲዮ ዝግጅት ክፍል እንዲሁም በራሴ ስም የከበረ ሰላምታ ምስጋናን አቀርባለሁኝ። እንግዲህ አቶ አግራዲስ ይሄንቱ ምናምን ተውና አንተ ብልህ ከፋህም አይደለም?
አይ አይከፋኝ።
እሺ እንግሊዝ አሬ ዋና መነሻችን አንተም ወደ ሀገር በመሄድ ያያቸው ብዙ ነገሮች አሉ። ያንን በጽሁፍ አቅርበህ ለነባብ አስራይተዋል። በብዙ ድረገጾች ላይ ሞቷል። ብዙ ኢትዮጵያኖች ግንዛቤ አግኝተውበታል በእናምናለን። እስቲ ከዚህ ከጉዞህ ጋር እናያያን ነገር ላንሳና ለመንደዳም ይሆነን አንተ በውጭ ሆነ የሰማኸውና አገስት ገበያ ያያቸው ግንዛቤዎችን ሳይያይዘህ ሁሉም ይመሳሰላሉ የሰማኸውና ያየኸው መቸማያት ማመን ነውና ሁሉንም አሁን ኢትዮጵያን የሚያነጋግረው የሚባለውና የሚሰራው ተጻራሪ ነው ይባላል። አንተ እንዴት አገኘኸው? ከመጓት በፊት የነበረህ ኢንፎርሜሽን መረጃዎችና ከገባህና ዘካየው በኋላ እንዴት ነበር? እስቲ ይሄንን ለመንደዳን እናሳና መስመሩ አንተ ነው። አመሰግናለሁ።
አዎ እንግዲህ ዋናው ነገር የመጀመሪያው ጥያቄ ኢትዮጵያ ከሄድኩ በኋላ በመሬት ላይ ያገኘሁት ሁኔታ ወይም ሲነገርለት የነበረው የለውጥ ሂደት ምን እንደሚመስል ውጭ ከሚነገረው ጋር ያለው ልዩነት ወይም ተመሳሳይነት ምን እንደሆነ የተገነዘብኩትን የሚመለከት ይመስለኛል። እና በዚያ ላይ ያለኝ አስተያየት በውጭ ሀገር የሚሰማውና የሚነገረው ነገር ምንም እንኳን 100% ባይሆን በአብዛኛው መልኩ እንደው ከ95 እጅ ባላነሰ ተመሳሳይነት እንዳለው ነው። ምክንያቱም እውጭ የሚወራው የሚነገረው ነገር የአገር ቤቱ የሆነውን ሪፍሌክሽን ነው ወጣም ወረደም። እና በዛ ደረጃ እንግዲህ ገብቼም በጋህድ ያየሁት ብዙዎቹ በተመሳሳይ መልኩ ነው የገጠሙኝ። እና እርግጥ በአገር ውስጥ ለውጥ መጣልን ብሎ ተስፋ እንዳደረገው ብዙሃን በውጭም ሀገር ያለው ኢትዮጵያዊ ያንኑ የተስፋው ዳሴ ሲያንጸባርቅ ነበር። በአገር ቤት እንዳሉት ጥቂቶቹም ለውጡ የድርጅቶች መተካካት ነው እንጂ መሰረታዊ ለውጥ አይደለም፣ ያው በኢህአዴግ መመሪያ የሚዘወር የኢህአዴግ አባላት የሚያሽከረክሩ ስርዓት ነው የሚሉም በአገር ውስጥና በውጭ እንደነበሩና እንዳሉ ያየነው የሰማነው የተከታተለው ነው። አሁን ላይ የነዚሁ ይታ ጥርጣሬ ይበልጥ እየጎለበተ መምጣቱን ደግሞ እኔ ብቻ ሳልሆን ሁላችንም በጋህድ እያየነው መጥተናል። ነገር ግን እንግዲህ ለውጡን በሚመለከት እኔ ለውጡን ከፖለቲካው ብቻ ሳይሆን በአጠቃላይ በአገሪቱ ላይ አለ ለውጥ አለ እየተባለ የኢኮኖሚክ ለውጥ አለ፣ እድገት አለ፣ ልማት አለ፣ ነጻነት አለ የሚባለውን ሁሉ ብዳስሰው ጥሩ ይመስለኛል። ቢኮዝ ከዛ ቋያ ነው ያገረ ቃል ያለውን ሁኔታ ያየሁት። ለውጡን ከብዙ አቅጣጫ ማየት እንግዲህ ያለ ያለብን ስለሚመስለኝ እንግዲህ ለውጦች ካል የከተማው መለጠጥ መስፋት የኗሪው ብዛት የህንፃ ግንባታው ፉክክሩ ብዛቱ የተሽከርካሪው ብዛት የአየር መበከልና መለወጥ የኑሮ ውድነት በችግር ምክንያት የህዝቡ ግለኝነት ስሜት ራስን ለማዳንና ለመጥቀም ደግሞ የሚደረገው መተናነቅና ግብግብ አገራዊ ስሜት እየላላ መምጣቱ ለአገራዊ ኢኮኖሚ እድገት እንቅፋት ለሚሆነው ደግሞ ለውጭ ምርት ጥገኝነት በር መክፈትና ቅድሚያ መስጠቱ ሌላው ደግሞ በራስ የመተማመን በብሔራዊ መንፈስ በውጭ ሀገር እርዳታና ፈቃድ ወይንም ባህል መበከሉ ለእጃዙር አገዛዝ እጅ መስጠቱ ሁሉ እንግዲህ ሳይው ብዙ ለውጦች አይቸበታሉ። በህብረተሰባችን ድሮ የማላቀው ያላየሁት የማልተረጠረው ነገር ነው እና ፍጹም ኢትዮጵያዊ የነበረው ነገር እየላላ ነገር ነው የመጣውና ያየሁት። በፖለቲካውም ዙሪያ ያው የጎሳ ፖለቲካ በቦታው ላይ መኖሩ እንዳለ ነውና ለውጥ የሚባለው ነገር እኔ ወይንም የግለሰቦች ወይንም በስልጣን ተዋረድ ያሉ መላውጥ እንጂ የእንትን የጠንካራ ሀገር ወዳድ የተቃዋሚ ጉራ ወይንም የሥርዓት ለውጥ ያለ አይመስለኝም። የነበረውን ሥርዓት ያው ምንድነው የሥራ ለውጥ ከተባለ እንግዲህ መንግስት ይመራበት የነበረው የጎሳ ወይንም የፖለቲካ ርዕዮተ ዓለም መመሪያ አፋይ ህገ መንግስት በጎሳ የተዋቀረው የመከላከያ ተቋም ህዝብና ተቃዋሚውን የሚያሳድደው የደህንነት መስሪያ ቤት በአጠቃላይ የህግ አውጪ ህግ አስተርጓሚውና የህግ አስፈጻሚው አካል ሲለወጥና ለሀገርና ለህዝብ ደህንነትና ጥቅም የሚውል መዋቅር ወይ ሲተካ ብቻ ነው እንግዲህ ለውጥ ብለን የምናየው መሰረታዊ ለውጥ። አሁን ግን በስልጣን ላይ ያለው ቡድን ኢህአዴግ ነው ያው የሚመራበትም የጎሳ ፖለቲካ እምነቱ አገራዊ አወቃቀሩ ጎሳና ቋንቋም ያደረገ የክልል አስተዳደር አልተቀየረም። የነበረውን ቢሮክራሲና ማሽነሪ እንዳለ ተቀብሎ የሚጓዝ አስተዳደር ነው እና ለውጥ አለ ቢባል የአንድ ጎሳ ተወላጆች በተለይ የኦሮሞ የበላይነት የሰፈነበት ነው እና በየመስሪያ ቤቱ ቅድሚያና ቦታ ማግኘታቸው ደግሞ ያ በገሃድ የሚታይ ነው። ከዛ አልፎ ተርፎ እንግዲህ ሌላ አገራዊ ወይንም መሰረታዊ ለውጥ አለ ብሎ ለማለት የሥርዓት ለውጥ አለ ብሎ ለማለት አያስደፍረኝም። ያየሁት እንግዲህ ከሞላ ጎደል ይሄን ይመስላል።
በጣም ጥሩ። በጽሁፍም ላይ ይሄን በሰፊው ገልጸዋል። አማጆቻችን እንግዲህ በልዩ ልዩ ሚዲያዎች ላይ ስላሉ ማንበብም ይችላሉ። ጥሩ ግንዛቤ ነው። ከዚሁ ጋር ሲታይዞ የተቃዋሚዎችን ድርጅቶች አቅምን ሲነመልከት እንግዲህ ዛ ቆይተ ብዙ ቆይታዎች አርጋሃል በአግራችን እንደሚወራው ማአት የፖድካስት ድርጅቶች አሉ ነው የሚባለውና የነሱ አቅም ምን ያህል ነው? ይሄንን ፍራአቱን በተለየ ዶክተር አብይ አስተዳደር በአሁኑ ጊዜ ብዙ ነገሮችን ስተት ላይ የወደቀ ነው ለማረም አልቻለም። በተለመደው በዚህ በኢህአዴግ አብዮታ ዲሞክራሲ ፍልስፍና ስለሚመራ አገይቷን ለማዳን አልቻለም ያሉ እንደው አንዳንዶችም ከሱ ጋር አብሮ የነበሩ ካገዛዙ ጋር አገሪቷ ፈራሽ ነች ይላሉ ማስተጋያ እየሰጡ ነውና ይሄንን ለማረም የሚችል አቅም ያለው ሐሳብም ያመነጭ የተቃዋሚ ድርጅት አጋጥሟል ዛ በነበርክበት ጊዜ?
እንግዲህ በዛ በነበርኩበት ጊዜ አንዳንድ የተለያዩ ስብሰባዎችን ለመሳተፍ ድል አግኝቻለሁ። በዛ ስብሰባ ላይ የተሳተፉትንም ድርጅቶች አይቻለሁ ለመተዋወቅም ረርቶኛልና በተለይም በዚህ በምርጫ ቦርድ የስነ ምግባር ሰነድን በሚመለከተው ዙሪያ በተደረገው ተከታታይ ስብሰባዎች ላይ ነበርኩኝ። በዛ ከ107 በላይ የክልል ወረዳና ሀገር አቀፍ ፓርቲዎች የተሳተፉበት ስለነበረ የነዘን አቋምና የሚሰጡትን አስተያየትም ለመታዘብና ለመስማት ችያለሁ። እንግዲህ በተቃዋሚ ጎራ ላይ ወይንም በተቃዋሚነት ተመዝግበው ይንቀሳቀሳሉ የሚባሉ ድርጅቶች በእነዚህ በሶስት ጎራ እንትን ያሉ ናቸው እና በአብዛኛው ያለውን የሥርዓት የጎሳ ተኮር ፖለቲካ የሚገፉና የተቀበሉ የክልል እንትኖች ናቸው፣ ድርጅቶች ናቸው፣ የጎሳ ድርጅቶች ናቸው። ከዛ ባለፈ ደግሞ በአገራዊ ደረጃ በአገር አቀፍ ደረጃም ደግሞ እንደዚህ የሚንቀሳቀሱ የፖለቲካ ድርጅቶች አሉ። እና በጣም የሚገርመው እነዚህ በአገር አቀፍ ደረጃ የሚንቀሳቀሱት ስማቸውም ትንሽ ያጠር የሚጠሩበት ስም እንደው የቀደም ተከተል የፊደላት ለውጥ ካልሆነ በስተቀር ሁሉም አንድ ነው፣ በአንድነት በኢትዮጵያ ዲሞክራሲና አንድነት ላይ ዙሪያ ያለ ነው። ነገር ግን እና ለምን ይሄን ሁሉ ጋጋታ ወደ 25 ድርጅቶች አሉ እንግዲህ በዚህ መልኩ ተደራጁ፣ እነዚህ ለምን ይሄን ሁሉ አስፈላጊ ነው ወይ ብለህ ስታይ እንደው የፖለቲካ እንትናቸው መስመራቸውና የሚከተሉት ሪት ዓለም የተለያየም አይደለም አብዛኛዎቹ ሳያቸው። እና ሞስሊ በጣም እንትን የሚሉት ከዘመኑ የፖለቲካ ቅንቃኔ መዝሙር ኒዮ ሊበራል የሆነ አመለካከትና እንትን ነው መስመር ነው የሚከተሉት። ግን አሁን በተቃዋሚው ጎራ ተብለው መንግስት ትኩረትና ብዙ አቴንሽን የሰጣቸው በጣም የተወሰኑ ናቸው። አሁን እንደ ግንቦት ሰባት፣ ኦነግ፣ የትግራይ አረና፣ የኦሮሞ ዲሞክራቲክ ግንባር ወዴፍ የሚባለው የመድረክ አባላት ፓርቲዎች እነዚህን በቅርበት መንግስት በእንትን የሚያያቸውና እንደ ተቃዋሚ የሚቆጥራቸው ናቸው። እና ደግሞ እነዚህ በተቃዋሚነት ያለውን ሁኔታ በምናይበት ጊዜ ይበልጥ ከመንግስት ጋር አጋርነታቸው በጋህድ እየታየ የመጣ ነው። እና በጣም ነው እንትን የሚለው። ሌሎቹ ግን ምንም እንኳን በህጋዊነት የተመዘገቡ ቢሆንም በመበታተናቸውና ጠንካሮች አይደሉም፣ እስበሳቸው ይነታረካሉ። አንድ አይነት አላማና ፕሮግራም ይዞ ጠንክሮ ለመውጣት ብዙ ችግር አለባቸው። የውስጥ ሽኩቻ፣ የእርስ በርስ ግጭት፣ ያ ሁሉ አለ። የቡድን እንትን እና ከግለሰብ ጀምሮ እንዳይስማማ ብዙ እና በዚህ ድምጻቸውም ደግሞ እንዳይሰማ በመንግስት በኩል ብዙ ተጽዕኖ ይደረግባቸዋል። እነሱም ቢሆኑ ባለው መንግስት ላይ ብዥት አለባቸው። የጠራ የፖለቲካ ላይን ይሄ ነው ብለው እንትን ዋተር ላይን አላስቀመጡም። ፈሪና ወላይ በመሆናቸው ህዝቡን ሊመሩት አልቻሉም ብዬ ነው እንትን የምላቸው። ድክማታቸው ያ ነው እና ስለዚህ ህዝቡ መሪ አልባ የሆነበት ሁኔታ ነው ያለው ብዬ ነው የደመደምኩት። እና እዚህ ላይ ነው እንግዲህ ችግሩ። አሁን እነዛ ተፎካካሪ ናቸው ተብለው የተያዙት ጥቂት ድርጅቶች እነሱም ቢሆኑ በዚህ ባለው ስርዓት ላይ ፈርጠም ያለ አቋም የላቸውም። ዛት ኢስ ዋይ አትሊስት ጀርባ ለጀርባ እየተሻሹ ለመቆም እንትን ያሉት እና አንዳንድ ጊዜም ስናያቸው እነዚህ ሰዎች የመንግስት ተቋማት ናቸው ወይንስ ምንድን ናቸው ብለህ ታያለህ። አሁን ለምሳሌ እዚህ ጀርመን ሀገር ውስጥ ለምርጫ ቦርዱ ስልጠና ተላኩ የተባሉት ሰዎች ከመንግስት ልዑካን ወይንም መንግስት ካደራጀው ከመሰረተው ከዚህ ከምርጫ ቦርድ መስሪያ ቤት ሊቀመንበር ከወይዘሪት ብርቱካን ሚደቅሳ ጋር እና ከፓርላማው ተናጋሪ አፈ ጉባኤ ጋር የተላኩት የተቃዋሚ ድርጅት የሚባሉ ነው። እነማን? እነ ማን ነው? ማንዴንቾ ነው፣ ዶክተር ብርሃኑ ነጋ፣ ዶክተር መረራ ጉዲና፣ ደግሞ ያኛው ማን ናቸው? አቶ ማን ሌንጮ ናቸው። ለጆለታ እነሱ እና ሆነው ስታይ እንዴት ነው እነዚህ ሰዎች ለስልጣና ጀርመን ሀገር የሚመጡት ለዚህ ምርጫ ቦርድ ስትል እነተስ እነዚህ ተመራጮች ናቸው ወይንስ አስመራጮች ናቸው ብለህ እንትን ትላለህ? ሌሎቹ ስነዛ 107 ውስጥ እነዚህ 5 ወይስ 4 ከመጡ ሌሎቹን ምንድነው በዛ ደረጃ ይመለከታቸውም ወይ ብለህ እንትን ትላለህና እዚህ ላይ ብቻ ብዥ ያለ ነው። እና ቀድም እንዳልኩት የሀገራችን ፖለቲካ እና የህዝቡ ትግል መሪ አልባ የሆነበት ሁኔታ ነው። በዚህ ስታዩ ጠንካራ የሆነ ድርጅት መሪ አመራር የሚሰጥ ራዕይ ያለው ቁልጭ ያለ የጠራ አቋም ያለው ድርጅት አለመኖሩን እንግዲህ እንረዳለን በዚህ ደረጃ።
እሱ ነው የዚህ የትግሉ ሂደት እንደዚህ አዝጋቢ ብቻ ሳይሆን ወደ ኋላ ይሄደና ወደ መተላለቅም የገፋፋው ሁኔታ ህዝቡን ራይ ለህዝቡ ራይ የሚሰጥ አንድ ሀገር አንድ ህዝብ የሚል ባንድ በኢትዮጵያ መንፈስ ያለ ድርጅት በመጥፋቱ ይመስለኛል የውሉ ጥንቅት። ከዚሁ ጋር ታይዞ እንግዲህ እነዚህ ሰዎች አሁንስ ከተቀስቀስካቸው ጋር በጽሑፉ ላይ አንድ ነገር ብለሃል ዮም ቁልፍ የሆነ ጉዳይ ነው። አድማጮቻችን ትንሽ ማብራሪያ ቢያገኙበት ጥሩ ነው። የዛሬ 27 28 ዓመት ይመስለኛል እነዚህ በኢትዮጵያ ውስጥ ፖለቲካውን በኢትዮጵያ ፖለቲካ ውስጥ ከፍተኛውን ስፍራ ያዙት እንግዲህ ከአስመራም ተጋብዞ መጣ ይሁን አሁን ጦር ሰብቀው ኢትዮጵያን ከሚያተራምሱት አንዱ ዶክተር ማንዲ ማነጎ የኦነግ መስራቾችና ባሁን ጊዜ የኦሮ ዲሞክራቲክ ግንባር ሊቀመንበር በጽሑፍ ላይ አንስተህ ነበርና የዛሬ 8 ዓመት በጀርመን አንድ ስብሰባ ሲካሄድ ይሄንን ኦነጋዊ ዓላማቸው ምን እንደሆነ ስለ አዲስ አበባም ስለላውም ስለህዝቡም በኢትዮጵያ ምን ለውጥ እንደማምጣት ነው ይፈልጉ የተናገሩትን ጠቅሳ አርጋህበታልና ያንንም ራሱ እንዳውም አቋማቸውን ከስልጣን ካያዙ በኋላ ከወያኔ ጋር በሽርክና ስልጣን ይዘው የማስተዋቂያ ሚኒስትር ቦታ እንደያዙ ወደ ሆላንድ መጥተው ያቋም ይሄንን ጉዳይ ያሉትን ተጠይቀው አይ እኔ አላልኩም ብለው የመካድ እንትን አድርገዋል ይልና እነዚህ ሁሉ መረጃዎች እንዴት ነው ያቀነባበርካቸው? ያው መቼም በአውሮፓ ስለምትኖር ብዙ ሰዎች ላይ እንደምትገኝ ይገባኛል። የነዚህ ሰዎች አሁን ኢትዮጵያ ውስጥ እንግዲህ ደምበኛ የለውጥ እንትን መሪዎች ከሚባሉት እነዚህ ናቸው አንዱኛ ተራዋቸው ናቸው። እንግዲህ እና ይሄን ጉዳይ እስቲ ለአድማጮቻችን ብታብራራው
መልካም። እንግዲህ ይሄንን በዛሬው ብቻ ባለፈው ባሁኑ በቅሩ ባጣሁት በትዝብት አንድ ላይ ብቻ ሳይሆን ብዙ ጊዜ በየስብሰባው ከዚህም በፊት ደግሞ በደረጃ ገጽ ላይ ባሰራጨው ጽሑፍ ገልጬ ነበር። ይሄ ምንድነው የሆነው የዛሬ 29 ዓመት በ1990 እንደ ፈረንጆቹ አቆጣጠር ይመስለኛል ገና እንትኑ ኢንተንሲፋይድ በተጋጋለና በተጧጧፈበት ጊዜ ያው የወያኔ ሻቢያና የኦነግ ትግል በእንትን ባለበት ጊዜ ባየለበትና የደርግ መንግስት እየተተረተረ ወደ መውደቁ አቅራቢያ ባዘመመበት በተቃረበበት ጊዜ የእንትኑን ለመወያየት አንድ መድረክ ፈጥረው ነበር እዛ ጀርመን ውስጥ። እና በተደረገው ስብሰባ ላይ ማን ማን ነበር የተገኘው? የኢትዮጵያ መንግስትን ወክለው በጀርመን የኢትዮጵያ መንግስት አምባሳደር የነበሩት፣ በኢህአፓ በኩል ወይዘሮ ገነት ግርማ፣ በሌላው በኩል እነ ካሱ ይላላ ዶክተር ካሱ ይላላ፣ ሌላው ደግሞ በኦነግ በኩል አቶ ዲማነጎ በዛ ጊዜ አቶ ነበር ያውኑ ዶክተር ዲማነጎ በዛ ላይ ስብሰባ ነበርና ስብሰባ መኖሩን ሃይድልበርክ ነው ምን በሚባለው በጀርመን ቦታ ነው ከተማ እና በዛ ላይ ስብሰባ መኖሩን እንደሰማን ከሆላንድ 3 ሰዎች ሄደን ነበር። እኔ፣ ዶክተር አሰፋ ነጋሽ አሁን ነፍሱን ይማረውና በህይወት የለም አንድ ሰለሞን የምንለው ወንድማችን ነበረ፣ 3ታችን ተያይዘን ሄድን። እዛው ስብሰባውን እንግዲህ ተካፈልን ማለት ነው። እና በዛ ስብሰባ ላይ ኦፕን ዲስከሽን ስለነበረ ፓነል ዲስከሽን ጀርመኖችም ሌሎችም ኢትዮጵያን ከየቦታው እንደኛው ተሰብስበው የተሳተፉበት ነበር። በዛ ላይ እንግዲህ የኦነጉ ዲማነጎ ስለ ኦሮሚያ አገር ስለ ፊንፊኔ ከተማነት በብዛት ትኩረት ሰጥቶት በሚናገርበት ጊዜ የገረመው አንዱ ጀርመናዊ ጥያቄ አቀረበ። ጥያቄው ምንድነው? አሁን እንደው የኦሮሚያ የምትሉት አገር ተሳክቶላችሁ ሀገር ብትመሰርቱ ፊንፊኔ የምትሉትንም አዲስ አበባ የአሁኗን አዲስ አበባ ብዙ ህዝብ የሚኖርባት አገር ከየትኛውም ቦታ የመጣውን ኢትዮጵያ የሚኖርባትን አገር ከተማ ብትቆጣጠሩ ከተማው ውስጥ የሚኖረው ኢትዮጵያዊ ኦሮሞ ያልሆነው ኢትዮጵያዊ እጣ ፈንታ ምንድን ነው? ምን ልታደርጉት ነው ብሎ ጠየቀው። ይሄንን ምንድነው ዲማነገው ያው በእንግሊዝኛ ነበር ያለው፣ ምንድነው እናንተ በመራባ ሀገር እንደምታደርጉት የውጭን ህብረተሰብ የውጭን ተወላጅ የውጭ ሀገር ዜግነት ያለውን ለኦሮሚያ የሚጠቅመው መኖሪያ ፈቃዱን ያሳደሰ ይኖራል፣ የማይጠቅመው ደግሞ የሴፍ ኮሪደር ማለትም ዋስትና የተሰጠው ደህና የማርያም መንገድ ተቀዶለት ወደ መጣበት ይመለሳል የሚል ነበር የተናገረው። እና ይሄንን ባለ በአመት ሳይሞላው ያው የደርግ መንግስት ወደቀና የዚህ የወያኔ መራሹ በእንትን ስርዓት ያው አዲስ አበባን ተቆጣጥሮ መንግስቱን ተቆጣጥሮ ያዘ። እና ከስድስት ወር በኋላ እንግዲህ የውጭ የምንድነው የማስታወቂያ ሚኒስቴር ሆኖ ዶክተር ማን ነው አቶ ዲማነጎ እንግዲህ ወደ አገር ለአገር ያው ስለ መንግስቱ እንትን ለማለን ለማስተዋወቅ በሚዞርበት ጊዜ ያው ወደ እኛም ሀገር ወደ ሆላንድ መጣ እና ስብሰባ ላይ እዛው ስብሰባ እኔ ዶክተር አሰፋ ነጋሽም ነበር ሌላም ብዙ ሰው ነበር እና ይሄንን ጥያቄ ዶክተር አሰፋ ነጋሽ ያንስቶ ጠየቀው እና ወዳውኑ ነው በቁጣ መልክ ይሄንን የሚሉ ነፍጠኞች ናቸው እንጂ እኔ አላልኩም እና እኔ እንዲፈም ለማድረግ ምናምን ብሎ በጣም እንትን አለ። እንግዲህ በዛ አዳራሹ ውስጥ የሰፈነው ድባብ በዛ ጊዜ ኤርትራውያንና የትግራይ ተወላጆች የሆኑት በጣም በብዛት የተሳተፉበት ስለነበረ በጭብጨባና በምን እሱን እንትን አሉ። ዶክተር አሰፋን ሬድኩን ለማድረግ ነበረ ነገር ግን አልቻሉም። እና እንግዲህ በዚህ መልኩ ነው እና ካደ ነገር ግን ያልተካደ ነገር በዛ ቦታ የነበሩት እንደኔ የታዘቡት የሰሙት በህይወት ያሉት የሚመሰክሩትና የሚናገሩት ነው። እንደውም በዛ ጊዜ ዶክተር ካሱ ይላላ ቪዲዮ ቀጂ ነበርና የቪዲዮ እንትን ይቀርጽ ነበር እዛም እዚህም እያለ በስብሰባው እየተሳተፈ በብዛት ግን ቪዲዮም ይቀርጽ ነበርና እንደው ለታሪክ እነት እና እውነት ልውና ካለው የዛንም የስብሰባ ሂደትና የዚህን እንትን በስዕላዊ ማስረጃም ሊቀርብ የሚችል ነው ካልተቃጠለና ካልተወገደ ግን በእነሱ ከባቢ የተፈጸመ ወንጀል ስለሆነ የሚያቀርቡት አይመስለኝም። እና ነፃ የሆነ ሰው ግን በዛ ያንን ሂደቱን የመዘገበው ካለ እንደኔው ሊያወጣውና ሊመሰክር ይችላል። በዚህ ሁኔታ ነው እንግዲህ የዛ ጊዜው አቶ ዲማ የአሁኑ ዶክተር ዲማነጎ ስለ አዲስ አበባ ስለሚኖረው ህዝብ እጣ ፈንታ የተናገሩት እንትን የሰጡት ትንተና።
በጣም ጥሩ። ምን አሁን እኮ ይሄ ነገር አሁን እየሰሩበት እኮ ነው እና ምንም ልዩነት የለውም። የዛን ጊዜ ተናገሩ 29ኛ በፊት ተናገረው ሰውዬ ከዛ ካደው ከዛውን ደሞ ተመልሶ እየሰሩት ነው። አሁን በሰሞኑ የሚደረገው ነገር አብይ ዶክተር አብይ ስልጣን ከወጣ ጊዜ ጀምሮ ያለው ሁኔታ በአዲስ አበባ ዙሪያም ሆነ በኢትዮጵያ ይሄን ነው የሚያሳየውና አዲስ ነገር አይደለም። ግን ሰዎች እንደማን እንደሆኑ ለማወቅ ያህል አንባቢ እንዲረዳው ማድረጉ ጥሩ ነው። እስቲ ሌላው ጥያቄ ደግሞ ወደ እንግዲህ ወደ ኢትዮጵያ ምትልበት ጊዜ አንዳንድም ተግባሮች እንደሆነ ረዳለሁኝ በዋንኝነት ያሳለፍካቸው ወራቶች የተቋሚዎችንም ህብረት ማምጣት ከሚለው መንፈስ አንዳንድ እርምጃዎችም ከአንዳንድ ጅቶች ከአንዳንድ ረዳለሁ እና ውስጥ አድማጮቻችን ድርድሩት የኢትዮጵያ ክፍለ ሀገራት ህብረት የሚለው ንስብስብ መድረክ ለቀጣዩ የኢትዮጵያ ፖለቲካ ችግሮች መፍቻ እንዲሆን የታሰበውን ራዕይ በህብረተሰቡ ውስጥ ሰርጾ እንዲገባ ያደረከው ነገር አለ ያው ከእንግዲህ ከተባባሪው ከሆኑት አባላቶቹን ጋር ሆነና ይሄን ተልእኮ ለማስራ ላይ ለማዋል ምን ምን ተግባሮች ተፈጽመዋል?
መልካም እንግዲህ የክፍለ ሀገራቱን ተልእኮ ከመግለጽ በፊት ክፍለ ሀገሩ ህብረት ለምን ተቋቋመ የሚለውን ትንሽ ለ ታዳሚው በገልጽ ደስ ይለኛል ድሉ ከተሰጠኝ። ምንድነው በሀገራችን የዛሬ 2 አመት በጣም ሰፍኖ የነበረው አደጋና የግጭቶች በተለይም በጎንደር በጎጃም በወሎ ውስጥ ከሄደ የነበረው የህዝብ አመጽና እንቅስቃሴ በተጠናከረበት ጊዜ ሀገራችን አቅጣጫዋን አትሊስት ወደ አደገኛ አቅጣጫ እየገባች መሆኑን በማጤን ከዛ በፊት የተቋቋሙትና በዚህንም ወቅት የተቋቋሙ የክፍለ ሀገራት ማህበራቶች ነበሩ። አሁን አንዳንዶቹ የልማት ድርጅት ለልማት ነበረ የተቋቋሙት ለግብረሰናይ ስራ ነበረ ተግባር ነበር። ነገር ግን አሁን ሀገራችን በዛ ሁኔታ ላይ ባለችበት ጊዜ ልማትና እድገት ወይንም ግብረሰናይ ስራ ሊከናወን የሚችለው ሰላምና አንድነት ወሰፈነበት ሀገር ነው። አሁን ግን ህዝብ የሚተራመስ በት ያገር ህልውና አደጋውስ በገባበት ጊዜ ልማት ብሎ ነገር ሊኖር አይችልም። ለመልማት ሀገር መኖር አለበት። ሀገርን ለማኖር ደግሞ የግዴታ ሀገር እንዳይኖር የሚያደርገውን የሥርዓት አወቃቀር መወገድ አለበት። ያ የሥርዓት አወቃቀር ደግሞ ሀገራችንን ህዝብን በጎሳ ያተራመሰ የሚያጫርሰው የዚህ ክልል የተባለ ጎሳና ቋንቋን መሰረት ያደረገ ሀገራዊ አወቃቀር ነው። ስለሆነም በታሪካችን እንደተረዳነውና እንዳለፍንበት እንደምንመሰክረው ህዝብ ከየትና ለምን መጣክ ሳይባል በፈለገበት ያገሪቱ ክፍል ኖሮ ከፈለገው ጋር ተጋብቶ ወልዶ ተወልዶ የኖረበት ስርዓት ወይንም ሀገራዊ አወቃቀር ነበረን። የክፍለ ሀገር አወቃቀር ነው። ያ የክፍለ ሀገር አወቃቀር የነበረው ምንም እንኳን በመሪዎቹ በንደራሴና ባገረገሽ ከላይ ወደ ታች ዱብ ያለ እንትን ያለ ቢሆንም እንትኑ አገራዊ አስተንትኑ አወቃቀሩ ግን ህዝብን አትሪት ታሪክን የመልካ ምድርን የኢኮኖሚክ ተሰሰሩን የባህል ተሰሰሩን እንትን ያለ ነበረ ያመላከተ ነበረ በዛ ላይ ነበርና አሁን ያንን ዲሞክራታይዝ ማድረግ ማለትም ከላይ የሚመጡ መሪዎች ሳይሆን ከህዝብ የሚወጡ መሪዎች የሚያስተዳድሩት ክፍለ ሀገር ሆኖ ያ የክፍለ ሀገር ደግሞ አወቃቀር ለሀገራዊው የፌደራሊዝም አወቃቀር ይሻላል። የህዝቡን ሰላምና ሀገራችንን አንድነት ሊያጠናክርልንና ሊያረጋግጥልን ይችላል በሚለው መንፈስ ነው እንግዲህ ዛሬ 2 አመት በሲያትል በአሜሪካ ከተማ የተመሰረተው የዚህ የክፍላተ ሀገር ህብረት። እንግዲህ ይሄንን አላማ በአገር ቤት የግዴታ መድረኩም አገር ቤት ስለሆነና የተቋቋመውም በአገር ቤት ውስጥ ለመንከሳቀስ ስለሆነ ይሄንን እንግዲህ አላማ ያው በሁኔታው ስለፈቀደልን አገር ቤት ውስጥ ለመግባት ለተፈጠረው እድል እኔም የድርጅቱ ጻፊ ስለሆንኩኝ ይሄንን አላማ ለማንተን ለማለት ገብቼ ነበር እና በዛ በዚህ በተደረጉት ጥረቶች እርግጥ በክፍለ ሀገራቱ ዞሮ የክፍለ ሀገራቱን ህዝብ ለማነጋገር እድሉም ሁኔታውም አልፈቀደልኝም ነበር። አሁን ሊደረግ የተቻለው ግን ይሄንን አላማ በየቦታው በየስብሰባው በወረቀት አላማውን በማሰራጨት ላይ እንትን ብዬ ነበር በብዛት ተሰማርቼ ነበር በየስብሰባው ላይ እና እዛ ላይ የተገኙ ጋዜጠኞች በጣም ይሄንን ነገር ተቀብለውትና ስቧቸው አንዳንድ ኢንተርቪውም ጠይቀውኝ የሰጠሁት አለ። ደግሞ በሌላ በኩልም ድርጅቶችም ራሳቸው የፖለቲካ ድርጅቶች ይሄንን ቀልባቸውን ስለሳበው ከዚሁ ከህብረቱ ጋር አብሮ ለመስራት ጥሪ ያደረጉና ብዙም ውይይት አድርገን እነሱ እንግዲህ በአገር ቤት ስላላቸው መዋቅር ይሄንን አላማ ለማሰራጨት ስላመኑበት እንግዲህ በዛ ደረጃ ተቀብለውት እንትን ለመስራት ያው ስራው ተጀምሯል ማለት ነውና እስከዚህ ድረስ ነው። ሌሎችም ደግሞ አሁን በአገር ቤት ውስጥ የሚደረገው እንቅስቃሴ በተናጠል ስለሆነ ሁልጊዜ ግቡን ሳይመታ ነው የሚሰናከለው። አሁን ግን ሁሉም መተባበር ስላለበትና የፖለቲካ ድርጅቶች ጥያቄ የሲቪክ ማህበራትን ጥያቄ ይዘው መነሳት፣ የሲቪኩ ደግሞ ከፖለቲካው ድርጅቶች ጋር አብሮ መጣመር ትግሉን ማያያዝ ስላለበት ያንንም ደግሞ ለመምራት የሚያስችል አካል እስከ መፍጠር ደረጃ ተደርሷል። የሲቪክ ማህበራትም እነሱም የዚህን የክፍለ ሀገራቱን ያወቃቀር የቀረበውን ሀሳብ ተቀብለውታል እና በዚህ ደረጃ ነው እንግዲህ የሄድኩበት ሁኔታ ወይንም አላማ እስከምን ድረስ አድርሼ እንደመጣሁ ለመግለጽ የምችለው።
በጣም ጥሩ። እንግዲህ አሁን ይሄን ሀገራችን ቋንቋ ተኮር ፌዴራሊዝምን የሚለውን ከፋፍለ ግዛ ሊተካ የሚችል ሌላ ጽንሰ ሌላ እንዲሆነ እንትን ሁላችሁ ሁሉም ህዝብ የሚያሰባስብና አብሮነትን የሚያስተጋባ አስተዳደራዊ መዋቅር እንዲኖር ኢኮኖሚም የፖለቲካውንም ነገር ያዋሃደ የሚለው ነገር ክፍለ ሀገር የሚለው የቆየ ታሪካችንን ሐሳቦች ወደፊት ለመግፋቱ እንግዲህ መፍትሄው ከተገኘ ካንዱ በአገራችን የህገ መንግስት መለወጥ ወደፊት እንዴት ሀገሪቷ ተዋቅራ አንድነት ተፋመደ የሚለው ጋር አብሮ ታይዞ የሚታይ ነገር ነው። አሁን በእንትን ላይ አንድ ነገር ጠቆም አድርገሃል። የሌሎች ድርጅቶችንም የሲቪክ ድርጅቶችና የፖለቲካ ድርጅቶችንም ያቀፈ አንድ ይሆን ሌላ አማራጭ ሊሆን የሚችል የጋራ አገራዊ የትግግዝ መድረክ ተመስርቷል የሚልም በጽሁፍ ላይ ባወጣው ትዝብት እንትን ላይ ገልጸዋል። እና በዚህ ድርጅት ውስጥ ቢቀደም ቢሲልም 25 ድርጅቶች ላይ ነው ትኩረት የነበረ ይመስለኛል። የኢትዮጵያነትን በኢትዮጵያን መንፈስ እንትን አውጥተው ፕሮግራም አውጥተው የሚቀሳቀሱትን ያቀፈ ነው መሰለኝ ይሄ ስብስብ ለመሆን የቻለውና አሁንም ቁጥራቸው በዚህ በ25ቱ ዙሪያ የታቀፈ ነው ጋራ ሀገራዊ የትግግዝ መድረክ ወይንስ እነማን ተጋብዘው እነማንም ቢያሉ እነ እንግዲህ በኢትዮጵያንም ሚዛን መለኪያ ነው ይሄ ሁኔታ እንግዲህ ከሚዛን ገብቶ መሰባሰቢያ እንት ሆኖ ከተገኘ ቁጥራቸው ስንት ነበር እንዲገኙ ተጋበዙት ከዚህ ከተቃዋሚዎች ውስጥ በኢትዮጵያን መንፈስ እንግዲህ ያላቸው ማለት ነው ከዛ ተጠርተው እንቢያሉት እነማን ናቸው እንደሰማነው ንግምት ሰባት በዚህ ዙሪያ ላይ ተባባሪም ለመሆን እንዳልፈለጉ ተገነዘብ ነው። እስቲ በዚህ አከባቢ የሀገራዊ የትግግዝ መድረክ ስንት ድርጅቶችን አቅፏል? ለምን ተግባርስ ነው ይሄን ነገር የተጀመረው?
አዎ እንግዲህ ትንሽ የዚህን አነሳስ ትንሽ ለማሳየት ብሞክር ምንድነው ብዙ ጊዜ ትግላችን ወይንም ያገሩ የፖለቲካ ድርጅቶች ትግል እየተሰናከለ እና ውጤት አልባ ሆኖ የቀረው የጠራ አንደኛ ብሔራዊ አጀንዳ ኖሯቸው አቋምና አላማ ይዘው ህዝብን ለማሰለፍ አለመቻላቸው፣ ከስራቱ ፈቃድና ፍላጎት ውጪ ለመንቀሳቀስ ድፍረት አልባ መሆናቸው፣ ከተቃዋሚነት አጃቢነትን መምረጣቸው በፖለቲካ ዙሪያ ያየሁት ድክመታቸው ነበር እና አሁን ከዛ ድክመት ውስጥ ወጥተው አትሊስት በአንድ ሀገራዊ እንትን መድረክ ተያይዘው እጅ ለእጅ ተያይዘው መጀመሪያ ሀገር አድን ነው ዋናው እንትኑ ጥያቄና የትግሉን ቀደም ተከተል ማወቅ ያስፈልጋልና አሁን ቅድሚያ የሀገር አንድነት እናለውና ማስከበር ነው። ስለሆነም በዛ ደረጃ ላይ እነዚህ አንድ ሊሆኑ የሚችሉትን ሀገር አቀፍ ፕሮግራም አለን ብለን የሚንቀሳቀሱትን ድርጅቶች ማሰባሰቡ የግድ ይላል። because እስከዛሬ የሀገር አቀፍ ድርጅቶቹ በቃ ለብዛትና ለቁጥር ሲሉ ከየትም ከብሔረተኛውም ከጎሰኛውም ከምንም ጋር ነው እንትን እየተጠቀጠቁ አንድ ላይ ባንድ ቅርጫት ውስጥ ሲጓዙ የኖሩት። ያ ደግሞ ጉዳት እንጂ ጥቅም አልሰጠም። ስለዚህ አሁን በአንድነት የሚያምኑ የአንድነት ኃይሎች ናቸው ተብለው የሚገመቱት ህብረ ብሔር ወይንም የዚህ ሀገር አቀፍ ድርጅቶች የግዴታ መነጣጣላቸውን ትተው በአንድ መምጣት አለባቸው የሚለውን እንትን ወስደን እነሱ የተካተቱበት ወደ 25 አለመታደል ሆኖ በዛ እንደው በስም ለውጥ በመናምን ነው እንጂ አንድ እንትን ያላቸው ወደ 25 ድርጅቶች ናቸው ተብሎ ከ25ቱ ውስጥ እንግዲህ ወደ 21ዱ ተገኝተዋል። በጣም እንደው በጣም የሚያሳዝነው ግን ቅድምም እንደገለጽከው የግንቦት ሰባት አለመኖር ነው እና እዚህ ላይ እነሱም ፐርሰናሊ የግንቦት ሰባትን መሪ ፕሮፌሰር ብርሃኑ ካንድም ሁለት ጊዜ በአካል ተገናኝተው እየተዋየን እንዲመጣ ነግሬው ጥሪውንም ሰጥቼው እንመጣለሁ እኔ ባልችል ምንድነው ተወካዮችን ከድርጅታችን ተወካዮች ይመጣሉ አለኝ። አልመጡም ቀሩ። ከዛ ደግሞ ኢንጂነር ይልቃል ነበር በነጠላም በግልም ተጫውተን ተነጋ አምኖበት እሱም ቀረ። እንደውም የየትኛው ድርጅት ነህ ድርጅት እንግዲህ ከሰማያዊ ለቃል ግን አሁን የምትንቀሳቀስበት ድርጅት ምንድነው ስለው ኢትዮጵያ ሀገራዊ ንቅናቄ ኢሃን ብሎ ነገረኝ። በዛም ነው አድሬስ የጥሪ ደብዳቤ ተላከለት። ሰማው ግን ይሄ ኢሃን የሚባለው ድርጅት አሁን ከመጣው በኋላ አንድ ደብዳቤ እንትኖችን ፋይሎችን ሳገለብጥ ምንድነው ሲያትል ውስጥ አሜሪካ የዛሬ አመት 26 ድርጅቶች የትብብር ድርጅት ተብለው ሲመሰረቱ ኢሃን የሚባለው ኢትዮጵያ ሀገራዊ ንቅናቄ በማን ይመራል? ማን ነው ደግሞ ሊቀመንበር ሆኖ ተወክሎ የመጣው? ዶክተር ዲማ ነገው ነው። እንግዲህ እዚህ ላይ ትንሽ እንትን ጥርጣሬ እንትን አለ። ለምን ቀረ? እንደዛ ተነጋግረን መጣለው ብሎ አሁን ደግሞ እዛ ስብሰባ ላይ ለምን ቀረስን? አሁን ከዚህ በኋላ ትንሽ እንትን ብልሽታ ፈጠረብኝ እና ኢሃን የሚለው በሲያትሉ በዲማነጎ ከተወከለና ሊቀመንበር ነው ከተባለ አሁን ደግሞ ኢሃን ነው ድርጅት ይብሎኝ ኢንጂነር ይልቃል መቅረቱ ምናልባት ከዛ ጋር የተያዘ ይሄንን ሀገራዊ ንቅናቄና ሀገር አቀፍ እንትንን የማይፈልጉትና የማይፈቅዱት እንደሆነ ነው የተሰማኝ። እና በዛ በግንቦት ሰባት በኩል እኔ ያለኝ ግንዛቤ ምንድነው ሰው አተውና እንትን ብለው ሳይችሉ ቀርተው ሳይሆን ምንድነው እንደዚህ አይነት ድርጅት መሰባሰቡ ለነሱ ዶሚኔት የማያደርጉት ድርጅት ኤግዚስት እንዲያደርግ አይፈልጉም። እና እንደዛ ነው እንትን ያልኩት ትቤትም አለ በዛ ላይ እና እነሱ ብቻቸውን የተፎካካሪ በሚሉት ዙሪያ በቃ ዘ ኦንሊ ኦፖነንት ሆነው እና እንትን ብለው እንትን ያሉ ራሳቸውን እንትን ያሉ የሚመለከቱ መስለው ታይተውኛል ነው በዛ ደረጃ ነው የማየው። እነሱ ናቸው ሌሎች እንኳን አንድ ሁለቱ ዝግቡም የሚባሉ አይደሉም። ምናልባት ዋን ማን ሾው ስለሆኑ ያንድ ሰውና የሌላም አባላት እንትን ችግር ስላለባቸው በእለቱ ደግሞ ምንድነው ያቃቤ ህግ እንትን በሽብርተኞች ላይ ባካሄደው እንትን ላይ ስብሰባ ላይ ጠርቶ ስለነበረ በዛው እለት ወደዛ ስለሄዱ የሰው ችግር ስላለባቸው ነው በየኔ የምገምተው። እና ሆነም ቀረም ግን ወደ 21ዱ የሀገር አቀፍ ድርጅቶች ተሳትፈውበታል። በዛም አንድ የጋራ ያው እንትን አውጥተው በዛ በትዝብት ላይ እንደገለጽኩት 10 ነጥብ ላይ የተስማሙበትን አንድ ኮሚቴ አቋቁመው ያ ኮሚቴ ደግሞ ከሲቪክ ማህበራት ጋር አሁን አገራዊ መድረኩን ለማስፋት እየሰራ ይገኛል። እንግዲህ ይሄን ይመስላል።
አይ በጣም ጥሩ። ይሄንን የኢትዮጵያ ሀገራዊ ንቅናቄ የሚለው ኢንጂነር ይልቃል ከመሰረተው ድርጅት ጋር የተገናኘበት ምክንያት እንኳን እንግዲህ ራሱ የድርጅቶቹ ባለቤቶች ካልተናገሩ ከባድ ነው። ግን አንተ እንደገለጽከው በሲያትር ዲማኔጎ ሊቀመንበር የሆነበት የግንቦት ሰባት እና አንዳራ ድርጅቶች ናቸው መሰለኝ የመሰረቱት እና ይህንን ስም የያዙት እና አንድ ድርጅት አይ ሁለቱ የኢንጂነር ይልቃልና የዶክተር ዲማ የሚመሩት አንድ አይነት አይደለም እና ግን በስም ደረጃ ተመሳሳይ መሆኑ አስደናቂ ነው። እንግዲህ ሲግዜ እናንተ ነው ታያጽራ ይሆናል። ቀደም ሲል ከአንድ ነገሮች እንትን ተክሰህ ነበር ይሄን በኢትዮጵያ ውስጥ ጎሰኝነት በቢሮክራሲ ውስጥ እንደሰፈነ እንትን ብለህ ነበር እና ይሄን ነገር ብዙ ኢትዮጵያዊ የሚያወራው ነው በመደነቅም አንድ ፈጦ የመጣ ዘረኝነት በኢትዮጵያ ውስጥ እየተሰራበት እንደሆነ ከትግሮች ወደ ኦሮሞዎች በላይነት ተሻግረናል የሚለው ይደመጣል። ቢሮክራሲ ውስጥ በኦሮሞዎች ተሞልቷል የዶክተር አብይ አማካሪዎች 15 ካሉ 12ቱ ኦሮሞዎች ናቸው። በውጭ ሀገርም በፈረ ሴክሬታሪ ብለው የመደባቸው በኤምባሲ ውስጥ በሙሉ ኦሮሞዎች ናቸው የሚል እንትን ይነገራል። እና አናቶ ለማም ቢሆኑ ዲሞክራሲውን ለመለወጥ አዲስ አበባ እንሰራለን ሲሉ ተደምጠዋል። እና ይሄንን አንተ አዲስ አበባ ኢትዮጵያ ውስጥ እንደነበር ይሄን በቢሮክራሲ ውስጥ ያለውን የኦሮሞዎች ብቻ ቦታ መሰጠቱ ምን ህዝቡ እንዴት ነው የሚመለከተው? እንዴት ያዋል?
አው እንግዲህ መቼም ህዝብ ስንል ህዝቡ ይሄንን በይፋ የወጣና እንትን ነገር በነጻ ሚዲያ የሚገለጽ እስካልሆነ ድረስ አያውቀውም። ብዙ ሰው በጆሮው ነው የሚሰማው። መስሪያ ቤት ካልሄድክ በስተቀር ልታውቀው አትችልም። እና መስሪያ ቤት ስትሄድ አንዳንድ ጊዜ ደግሞ በጋህድ አንዳንድ መስሪያ ቤቶች ወይንም ሹመት ሲሰጡ ያንን ስትሰማ ህዝቡ አትሊስት ያንን ሊረዳና ሊገነዘብ ይችላል። እኔ ያንን ላይ የሁበት በተለያዩ መስሪያ ቤቶች ሄጄ ነበር እና በዛ ላይ ሪሊ በጣም የሚያሳዝን ነው። አሁን በየመስሪያ ቤቱ ተረጴዛ ላይ የስም ቦርድ ይጻፋል እና እዛ ስም ላይ ስታየው በሙሉ ወደ አንድ ጎሳ ያዘመመ በብዙ መልኩ ስም እንትን ትላለ። መቼም ያው እንደምናቀው እንደሚገማ መቼም ሀጎስ ብሎ መቼም አማራ ወይንም ኦሮሞ አይኖርም። ጋዲሳ ብሎ ወይንም ቀልቤሳ ብሎ መቼም አማራ እንደዚህ ነገሮች አሉና ከዛን ጻር ስትነሳ ከሌላውም ደግሞ እንትን በመታይበት ጊዜ በየመስሪያ ቤቱ ሌላው ቢቀር አሁን በኢትዮጵያ ንግድ ባንክ ላይ አንድ 7 አመራር ሰዎች ተወግደው ከአዋሽ ባንክ ኢሚዲየትሊ ወደዛ ሲሄዱ 7ቱም ሰዎች ያ አዋሽ ባንክ ሂስቶሪካሊ ወይንም አመሰራረቱን በመናይበት ጊዜ አሁንም የነማን ነው በኦሮሞዎች የተቋቋመና አመራሩ በሙሉ የኦሮሞዎች ተወላጆች ኢትዮጵያውያን ናቸው። እና እንግዲህ ይሄን በመታይበት ጊዜ በእያንዳንዱ መስሪያ ቤት የስልጣን ርክክቦቹ ከከንቲባው ጀምሮ ያን እነዚህን በመናይበት ጊዜ እንግዲህ የአንድ ጎሳ የበላይነት እንደመጣ ምንም ትርጥር የለውም። እና ይሄ እየታየ ነው። እና ደግሞ ሌላውንም በመናይበት ጊዜ በመንግስት ደረጃ እንኳን የሚገፈው ያለው መስመር የኦፒዲኦ ነው። ኦፒዲኦ ደግሞ የኦሮሞ ዲሞክራቲክ ህዝብ ዲሞክራቲክ ግንባር የሚለው የህዋት የመሰረተው የኢህአዴግ አካል ነው። እነ ዶክተር አብይም ሆነ እነ አቶ ለማ መገርሳም የዛው ድርጅት አባላቶች ናቸው፣ መሪዎች ናቸው። ይሄንን በመናይበት ጊዜ እንደው ከጎሳ ፖለቲካ የጸዳና የነጻ ነው ብለን ማየት አስቸጋሪ ነው። ሌላው ቢቀር እንኳን ሌላው አሁን እንኳን አገሪቱን ለአደጋ ያጋለጡትና የፈለጉትን የሚያደርጉት ጽንፈኞች የሚንቀሳቀሱት እንደዚሁ ዝም ብሎ እንትን አይደለም፣ በራሳቸው አይደለም። መንግስት ያለ መንግስት ሊቆጣጠር የሚችል መንግስት ነኝ ኃይል ነኝ እያለ ነገር ግን እነሱም መቀጣጠርና እንትን በማይችል ደረጃ የሚንቀሳቀሱበት ሁኔታ ነው ያለውና ይሄንን በመናይበት ጊዜ እንዴት ነው ያለው ሀገራዊ ስሜት? እራሱ የህዝብ የቦታ በአዲስ አበባ ውስጥ የቤት እድል የመስጠቱ እነዚህን ስናይ የማፈናቀሉ ማን ተፈናቀለ ማን ቦታና ቤት ተሰጠው የሚለውን ሁሉ ስናይ እነዚህ ደንበኛ ማስረጃዎች ቁልጭ ብለው የሚታዩ እንኳን እኛ የውጭ ዘጋቢዎች የዘገቡበትና የታዘቡት ሁኔታ ነው። እና ደግሞ እያየለም እየመጣ ነው። እና ይሄንን መቼም አይናችንና ጆሮአችንን ካልጨፈን በስተቀር የለም ብለን ልንክደው አንችልም። አለ ግን በምን ደረጃ ላይ ወዴትስ ሊደርስ ይችላል የሚለውን በትጋት መከታተልና ማጥናቱ ይበልጥ እንትን ይሰጠናል።
አንዱ ትልቁ ሀቅ አሁን በአዲስ አበባ እየተካሄደ ያለው ግብግብ ዋና ስርጅ ይመስለኛል አንድ የቄሮ መንግስትን በለው አሁን ያለውን ካየና አሰራራቸው ድግታቸው አሁን ከሚባለው የአንድ ጎሳኔ በላይነት የማስፈን በመላው ጌታ ከቻሉ አዲስ አበባን ደግሞ ቁልፍ የሆነው ቦታ የማያዝ ነገር እየሰሩበት ነው። ማንንም ይክድ የለም ግዙፍ የሆነ አቅ ስለሆነ ይሄንን እንዳስቀመጥከው ያንዳንዱ ኢትዮጵያዊ ግንዛቤ ወስዶበታል። ይሄን እንዴት ይቆማል ነው እንግዲህ የኢትዮጵያ ህዝብ ምን ሆነ ያስቆመዋል? እነሱም ወደ ህሊናቸው ተመልሰው ለኢትዮጵያ ቆመናል ይያሉ የሚሉትን አነጋገራቸው እንዴት ስራ ላይ ያውታል የሚለው ጉዳይ ነው። እንግዲህ ያው ባለቤቱ ጉዳይ ባለቤቱ የኢትዮጵያ ህዝብ ነው። ሁኔታው እስከፈቀደ ድረስ ትግሉ ይቀጥላል። ምናልባትም ብዙ አጋል ያስከፍል ይችላል። እስቲ ወደ ሰዓታችን እየገፋን ነው። ወደ አንድ እንግዲህ ብዙ ነገሮችን በቀውስ በትናወጣለች ሀገሪቷ። አመራሩ ይሄን ያህል ለህዝብ አለይታ ለመሆን የሚቻለበት እንትን የለም። ህዝብ ይፈናቀላል። በሸዋ በወሎ ሰሞኑን ትልቅ የዜና እንትን ሆኖ ቆይቷል። ከቀደም ሲልም በተለያዩ አውራጃዎች ኢትዮጵያ ውስጥ የኦነግ ታጣቂዎች ብዙ ጉዳት እንዳደረሱ ተሰምቷል። እና በወያኔ ጊዜ ተከማችቶ የቆየው እጅግ አሳሳቢ ውጥረት አሁን ወደ ሌላ ሁኔታዎች እያመራ ነውና ይሄ የሰፈነው ውጥረት በምን መልክ ሊስተካከል ይችላል ትላል? ብዙ አስተያየቶች ይደመጣሉ። የሽግግር መንግስት መኖር አለበት፣ አዲስ የከህዝብ ሰውት ተጣጣ እንዲሆን አለበት ብዙ አስተያየቶች አሉ። ይሄ ነገር ይታሰባል? ታሳቢ ማርጎ መነጋገር ይችላል? እዛ በዛሬቱ ኢትዮጵያ ወይና ሴናሪዮ ምንድነው? ወዴት ሊወስድን ይችላል? እስቲ እን ብትተችበት።
አዎ እንግዲህ እዚህ ላይ ምንድነው በጣም የፖለቲካ ትግሩ ገና ብዙ መሰራት ያለበት ጉዳይ አለ እና ብዙ ድርጅቶችም ከአሜታ ምንድነው ያለው ለውጥ ሪሊ ልብ የሚያዝናናና ዝም ብሎ በደስታ ያጨበጨብን ብቻ የምንኖርበት ሁኔታ አይደለም። ይበልጥ ተጠናክረን ያለውን አደጋ መመለስ የሚያስችልን የሚያስገድደን ሁኔታ ውስጥ ነው ያለነው እና በፖለቲካ ደረጃ የሰፈነውን ችግር እንግዲህ አሁን ለማስወገድ ፖለቲካው የተነደፈበትን ዘረኝነት ጎሰኝነት ማስወገድና አሁንም የፖለቲካ ድርጅቶች ከጎሳ ድርጅት እጥብት አልተላቀቁም ያንንም ማላቀቅ ነው። የፖለቲካ እይታ መተካት ነው። ባለው አገራዊ እነትን ባንጸባረቀ የፖለቲካ መተካት አለበት እይታ አይዲዮሎጂ። ለዚያ መረማመጃ እንግዲህ የሽግግር መንግስት መመስረት ያስፈልጋል። በዚህ ሁኔታ ላይ በጣም አደገኛ ሁኔታ ነው። አሁን ለምሳሌ ይሄ በጎሳ እንደፈለገ ሰው የሚገል የሚያፈናቅል በፈለገበት ቦታ ሄዶ ሽብር የሚፈጥር አካል አለ ዊዘ ኖሌጅ በመንግስት ውቅናና ይሁንታ እንትን የተለቀቀ ብዬ ነው እኔ የማየው። እና ያንን ሊቋቋም የሚችል የግዴታ መጀመሪያ የትግሉን ተቀዳሚ መሰረታዊ ጥያቄ ስናይ አገር የማዳኑ ነው። እና ያችን ሀገር የማዳን ጥያቄ ደግሞ የቀደም ተከተሉ የግዴታ ሀገር ለማፈራረስ የተነሳውን ኃይል የግዴታ መቋቋምና መመከት ነው። እና ለዛ ቅድሚያ መሰጠት ያለበት ይመስለኛል። ህዝቡን ከጥቃት የሚታደግ ፈጥኖ ደራሽ ኃይል አገርንና ህዝብን ሊታደግ የሚችል አክራሪውን ጸረ ኢትዮጵያዊ ኃይል ሊቋቋም የሚችል አክራሪ ኢትዮጵያዊ የሆነ ኃይል መፈጠር አለበት ብዬ እንትን እላለሁ። እንግዲህ ይሄ በሚሊታሪው በኩል ወይንም በአገሪቱ በህዝቡ ላይ በሚደርሰው የሽብር ተልእኮ ላይ አትሊስት ለመከላከል የሚደረግ እንትን ነው፣ ግዳጅ ነው፣ አስፈላጊና በጣም በጣም በቅድሚያ መሰጠት ያለበት ነው። ሌላው ደግሞ የዚህን የአገሪቱን የፖለቲካ ከዚህ ከጎሰኛ የፖለቲካ እንትን ለማውጣት የግዴታ የሽግግር መንግስት መመስረት ያስፈልጋል እላለሁ። እና ይሄ እንግዲህ የሽግግር መንግስት ጊዜያዊ አዋጅ ዲክሪ ያወጣ በጎሳና በሃይማኖት ስም የፖለቲካ ድርጅቶች መቋቋምን ማገድ አለበት እና የችግሩ ባለቤትና ተጠያቂ በሆነው በኢህአዴግ አባል ድርጅት ሞግዚትነት የምፈልገውን አገኛለሁ ማለት እንግዲህ ጅልነት ነው። እና ህገ መንግስት አርቃቂ አካል በማዋቀር ይሄው የሽግግር መንግስቱ ቋሚ ህገ መንግስት እንዲወጣና በህዝብ ተሳትፎ እንዲጸድቅ ማድረግ አለበት። እና ዋናው ግን የዚህ በሚሊታሪው አሁን ለምሳሌ በሀገራችን ያለው የመከላከያ ተቋም የደህንነት ተቋም ሪሊ የተዋቀረው ፈጥቶ የሚታየው የጎሳ የበላይነትና ደረጃጀት አለበት እና ያ ተወግዶ በኢትዮጵያዊነት መንፈስ በታነጹ ባለሙያዎችና ዜጎች መገንባት አለበት። ለአገር እድገት ለህዝብ ሰላምና ደህንነት የሚጠቅም ስራ መሰራት አለበት። ስለሆነም ያለ የመከላከያና የደህንነት ተቋም መቀየር አለበት ብዬ ነው። እና ቢሮክራሲውም እንደዚሁ የማምን ያስካለው ድረስ ግን ችግሩ ሊወገድ አይችልም። ስለዚህ ችግሩንና ያለውን የሥራ የትግል ቀደም ተከተል እያወጡ በዛ መሰራት አለበት። እና ድርጅቶቹ ወደዱም ጠሉም እንደ ድርጅትን ፈንክሽን ሊያደርጉ የሚችሉት ከፍርሃትና ከግለኝነት ድባብ ወጥተው አገራዊ እንትን አቋም ሲይዙ ነው። እና ያንን የህዝቡን አትሊስት ለነጻነቱና ለመብቱ ባለቤትነት የሚያበቃው ስራ እንዲሰራ አስተዋጽኦ ማድረግ አለባቸው። በጣም ሌላው ደግሞ ያየሁት ግድፈት በአገር ቤት ውስጥ በእነዚህ በዜና ማሰራጫ አውታሮች በኩል የሚታየው ነገር ነው። እነሱም ቢሆኑ እንደ ስርዓቱ አስመሳይ የተመላበት እንጂ በነጻ ሐሳብ የሚሽከረከርባቸው አይደሉም። ታላላቆቹ የዜና ተቋማት እና አሁን ለምሳሌ የኢትዮጵያ ዜና ኮርፖሬሽን ኢቢሲ የሚባለው ፋናና ዋልታ የተባሉት ተቋማት በመንግስት ባጀትና መዳፍ ስር የሚንቀሳቀሱ ናቸው። የህዝቡን ሳይሆን የመንግስትን ፕሮፓጋንዳ የሚረጩ በቅጥረኛ ጋዜጠኞች የተሞሉ ተቋማት ናቸው። እና እርግጥ አንዳንድ የግል ጋዜጠኛ ጋዜጦችና የአጭር ሞገድ የራዲዮ ስርጭቶች አሉ። ግን እነሱም ቢሆኑ በመንግስት እይታ ስር የዋሉ ናቸው። አልፎ አልፎ የተለያየ አስተያየቶችን የሚሰነዝሩ ግለሰቦችን እያቀረቡ ሲጠይቁና ሲወያዩ ይታያሉ። ግን ይህ ስርዓቱ ዘረጋው ለሚለው የሚዲያ ነጻነት ሽፋን ከመስጠት ያለፈ አይዘልም ብዬ ነው የማየው። አንዳንድ ጊዜ በተቃዋሚ ድርጅት በኩል የሚቀርብ ትችትን ሆነ ስብሰባ ሙሉ ለሙሉ የማቅረብ ግድፈት አለባቸው። አያቀርቡም ወይ ከነጭራሹ በቦታው ተገኝተው አይዘግቡም፣ ወይም ከአሜታ ለመዳን ሲሉ ከመጡ የሚጥምና የማያስጠይቃቸውን ብቻ በአጭሩ ቦጨቅ አድርገው ያቀርባሉ። እንግዲህ የሚዲያም ሆነ የፖለቲካ ትግሉ የፓርቲዎች በኩል ገና ብዙ መሰራት ያለበት ጉዳይ አለ። ሁለቱም ነጻ ያልወጡ በመሆናቸው እንግዲህ ህዝቡን ለነጻነት ያበቁታል ብዬ አላምንም። ነጻነት የማያውቅ ነጻ ውጭ ሊሆን አይችልም ይባላልና እንደዚሁም ደግሞ ውሻ በበላበት ይጮሃል የሚያስተጋቡት ለሚከፍላቸው አካል ነው። እና ይህ ደግሞ ሙያና ኃላፊነት በዚህ መልኩ ሲዘነጋና ሲረሳ በጣም ያሳዝናል። እርግጥ አንዳንድ ትንሽ የተስፋ ጭላንጭል የሚታይበት ኢትዮጵያዊነትን በድፍረት የሚያስተጋቡ ዜጎችም መኖራቸው አይካድም። እና እነሱን አቅም ማጎልበት የግድ ይላል። በተለይ በውጭ ያለው ኢትዮጵያዊ አሁን ማየት ያለበት የትግሉ አቅጣጫ ወዴት ነው ብሎ አጥኖ ረጋ ባለ መንፈስ አትሊስት ሀገርን ለማዳን በሚደረገው እንቅስቃሴ እና እነዚህን ሽብርተኞችን ለመቋቋም እና ለመመከት በሚደረገው ዝግጅትና ትግል ላይ መረባረብ እንዳለበት፣ ካለው ውዥንብር ወጥቶ ያለው ስርዓት በነ ዶክተር አብይ ሀገራዊ ህልውናና ወይንም ሙሉ መብታችን ይረጋገጣል የሚለውን ብዥታ እንትን ብሎ አትሊስት የድርጅቶቹን እና የሰዎቹን ማንነትና ከየት ተነስተው ወዴት ሊሄዱ እንደሚ እንደሚችሉ ከሚሰሩት ያዬ በደንበኛ ተገንዝቦ ለዘላቂ አንድነትና ሰላም የሚጥር የፖለቲካ የሥርዓት ለውጥ እንዲመጣ ለዛ ቆርጠው መነሳትና አትሊስት በዛ ደረጃ ላይ እንዲሰለፍ ማድረግና ወጣቱን ለዛ እንዲበረታታና እንዲነሳሳ ምልክት መሆን በውጭ ያለው በተለይ ወጣቱ ሪሊ ባለው የሀብት ይዞታ ርብርቦች ላይ እንትን ከመላት ከመሰለፍ ሪሊ ሀገርን በማዳን ተግባር ላይ ቢሰለፍና እንትን ቢል የተሻለ ነው። ምልክት ቢሆን ነጻነት አለው፣ ሊደራጅ ይችላል፣ ገንዘብ ሊሰበስብ ይችላል፣ ሊወያይ ይችላል በነጻና በዛ ላይ የሀገሩን ጥቅም የሀገሩን ህልውና አስቀድሞ ቢሰለፍ የተሻለ ነው ላለው። ይሄ እንግዲህ ውጭ ያለው ኢትዮጵያዊ የሚጠብቀው ታሪካዊና የዜግነት አደራ ነው።
በጣም ጥሩ። አንዳንድ ጊዜ ትረስላለኝ ነው እንግዲህ ቅርታብ ይሄንን እንደው መጣቀለ ሐሳብ አርገን እንሰደው ያው አገዛዙን በሚመለከት የጥላቻና ብጥብጥ ጠሪ ነው የሚል ነገሮችን በህግ አውጥቶ ነበርና እሱንም ተስተካክሎ ራሱ አገዛዙ በ የገነባው በ20 ሚሊዮን ብር የከመረው የጥላቻ ሐውልት አሎን ሐውልትን አስቀምጦ ሌላ ህግ ያወጣል። ማፍረስ ያለበትን ቶ መፍረስ የማይገባው ያያወራልና ይሄ ነገሮች ሁሉ ምን ተችባቸው ነበሩ። የጊዜ ትረስላለን በዙን ትልላለን። ሌላው አንተ እንግዲህ በአካባቢያችንም ሆነ በሌላም ቦታ ኢትዮጵያ ደርሶ የመጡ የሚሰጡት ግምገማዎች አሉ። አንዳንዶቹ እንደ ከረሚላ እንደሚመጡት የሚጥማቸውን ብቻ የሚናገሩ አሉ። ሌላ ደግሞ ሚዛና የሆነ የተስተካከለ ህብረተሰቡ ሊያቅና ሊረዳ የሚችል ነገር በማቅረብና በእውነቱ አንተ ያቀረብከውን እንትን ይሄን የተወናበደና መስሎ ለማደለም ይፈልጉ የሚናገሩት ነገር የሚያስተካክልና ግንዛቤ የሚሰጥ ስለሆነ በጣም እናመሰግናለን። ኢትዮጵያነት ሬዲዮ በዛሬው ቀን በፈቃደኝነት በጠየቅን መሰረት ይሄን ውይይት ለማድረግ አደረኩት ትብብር ያመሰግን ባልማጮቻችን በዝግጅት ክፍል ነበራሴ ስም ያመሰግናለሁ። በዚህ እንሰናበታለን። ተናስተልኛቱ ሀገር አዲስ
እኔም በጣም አመሰግናለሁ። እንግዲህ ሰው የሚናገረው የሚጽፈውና የሚተቸው እንደ ግንዛቤው ነው። ያ ግንዛቤው ደግሞ ከምን ተነስቶ ከምን አልንትን ይታያልና አንዳንዱ አትሊስ ባደርባይነት ያንን ያለውን ሪያሊቲ በመካድ ያ የምፈልገው ጥቅሜ ይነካል ብሎ የሚፈራና የሚሳሳ ለዛ የሚያድር እንግዲህ በዛ አቋያ ሬቱን ማረት ሊለው ይችላል። ደግሞ አንደኛው ደፋርና ለምንም ነገር የማይገዛ ደግሞ ከሆነ እውነቱን አካፋን አካፋ ያለ ይመሰክራል ማለት ነው። እንግዲህ ትንሽ ለእውነት ትመራለች ሪሊ፣ ነገር ግን ፍሬው ይጣፍጣልና ለእውነት ንቁም። ሁላችንንም እንግዲህ አመሰግናለሁ። እኔም ኦኬ አመሰግናለሁ።
ኦኬ
ደህና ስለኛ ተተኮላ
አድማጮቻችን በስዊድን ስቶክሆልም ከተማ የሚተላለፈው የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭቱን ወደ ማጠናቀቁ ተቃርበናል። የዛሬውን የሚያዝያ 6 ቀን 2011 ዓ.ም ተምረት ወይንም የኤፕሪል 14 2019 ስርጭታችንን ያስተናገድናችሁ ተኩላ ወርቁ፣ ንጉስ ታምራትና እኔም ወርቁ ሞላ ነበር። ደህና ቆዩልን እያልን በዚሁ እንሰናበታለን። ድል ለኢትዮጵያ ህዝብ። Oh,
የማታ